ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥቅምት 7/2012 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አመሻችሁ። አስተናጋጆቻችሁ ትዝታ በላቸውና
እንኳን ወደ ማስተናገዱ በቃሽ ትዝታ ወደ ማለን እንደጋገራለን። ጤና ይስጥልን ክብራትና ክብራን አድማጮች፣ እኔም ሰለሞን አባተ ነኝ።
ህወሓት እንደ ድርጅትም ሆነ በአንዳንድ የአመራር አባላቶቹ በተደጋጋሚ የሚሰጣቸው መግለጫዎች የተሳሳቱ ናቸው ሲል የኢህአዴግ ምክር ቤት ጽህፈት ቤት ዛሬ አስታወቀ። በአብይ ርዕስ ዘገባ ይዘናል።
ታክስ ይሰውራሉ፣ ህገወጥ ደረሰኞችን ይጠቀማሉ፣ ያትማሉ ያላቸውን 166 ድርጅቶች የገቢዎች ሚኒስቴር በይፋ አስታወቀ።
እቃም ሆነ አገልግሎት የማይሸጡ የሌላቸው በተግባርም የሌሉ ነገር ግን ደግሞ ድረሰኝ ያተሙ ልክ እንደ አቅራቢ አገልግሎት አቅራቢ ወይንም ደግሞ እንደ አቅራቢ የሚሸጡ ድርጅቶች መኖራቸውን ለይተናል ማለት ነው። በስም ዝርዝሩን ተመዘገቡበትን ወይንም ደግሞ ማንነታችን ለግብይት የሚያበቃ ነው ብለው የያዙትን መረጃ ጭምር አሰተኛ መረጃ አውጥተን
የገቢዎች ሚኒስትር አዳነች አቤቤ ናቸው። በመጽሔት ዘገባ ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስተማራችሁ።
ህወሓት እንደ ድርጅትም ሆነ በአንዳንድ የአመራር አባሎቹ በተደጋጋሚ የሚሰጣቸው መግለጫዎች የተሳሳቱ ናቸው ሲል የኢህአዴግ ምክር ቤት ጽህፈት ቤት ዛሬ አስታወቀ። የህወሓት እርምጃ የድርጅት አሰራርን ዲሲፕሊንን የጣሰም ነው ብሏል መግለጫው። በአብይ ርዕስ እንመለስበታለን።
ታክስ ይሰውራሉ፣ ህገወጥ ደረሰኞችን ይጠቀማሉ፣ ያትማሉ ያላቸውን 166 ድርጅቶች የገቢዎች ሚኒስቴር በይፋ አስታወቀ። የገቢዎች ሚኒስትር ወይዘሮ አዳነች አቤቤ ታክስ የሚሰውሩ፣ ህገወጥ ደረሰኞችን የሚጠቀሙና የሚያትሙ 166 ድርጅቶች መለየታቸውን ዛሬ በሰጡት መግለጫ ይፋ አድርገዋል። በመጽሔት ዝርዝር ዘገባለን።
የኦሮሞ ዲሞክራሲያዊ ፓርቲ የአዲስ አበባ ምክትል ከንቲባ አቶ ታከለ ኡማን ለማንሳት እንዳልወሰነ የፓርቲው ጽህፈት ቤት ኃላፊ አቶ አዲሱ አረጋ አስታወቁ። ከንቲባ ታከለ ኡማ ከስልጣናቸው ይነሳሉ የሚሉ መረጃዎች ሰሞኑን ሲናፈሱ እንደነበር ይታወቃል። ዘጋቢያችን ሙክታር ጀማል ከአዲስ አበባ አጭር ዘገባ ይዟል።
የአሜሪካ ድምጽ ለከንቲባው ቅርበት ካላቸው ባለስልጣናት ጉዳዩን ለማጣራት እንደሞከረ ከሳምንት ባልበለጠ ጊዜ ኢንጂነር ታከለ ኡማ ከስልጣናቸው እንደሚነሱ እንደተነገራቸው፣ ነገር ግን ግልጽ የሆነ በደብዳቤ የተደገፈ መረጃና ትዛዝ እንዳልቀረበ ተናግረዋል። ምክትል ከንቲባውም ቢሆኑ በሐሳቡ ደስተኛ እንዳልነበሩ ነው የተነገረው። የከንቲባ ጽህፈት ቤት የፌስቡክ ገጽ በትላንትናው ባወጣው መረጃ ኢንጂነር ታከለ ኡማ በስራ ላይ ይገኛሉ የሚል መረጃ አሰራጭቷል። ነገር ግን ኢንጂነር ታከለ ኡማ በስራ ላይ ይገኛሉ ቢልም ከስራ በቅርብ ጊዜ ይዘዋወራሉ የሚለውን ሐሳብ ማስተባበል የሚችል አይመስልም ይህ መረጃ። ይህንን ጉዳይ ተመልክቶ ድርጅቱ ያሰበው ነገር ካለ የጠየቅናቸው የኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ አቶ አዲሱ አረጋ ተከታዩን መልስ ሰጥተዋል።
ኢንጂነር ታከለ ኡማ ከአዲስ አበባ ከተማ አመራርነታቸው ይነሱ ስምሪታቸው ይቀየር ብሎ አልወሰንም። ፓርቲ አመራሩን የሚሾምበት፣ አመራሩን የስራ ስምሪት የሚሰጥበት፣ አመራሩን ወደ ትምህርትና ስልጠና የሚልክበት የራሱ አሰራር አለው፣ የራሱ የውስጥ ሂደት አለው። ይሄን ተከትሎ በአዲስ አበባ ከተማም ሆነ በሌሎች አካባቢዎችም ብዙ ነገር ነው ሲወራው የነበረው ሳምንቱን በሙሉ። በዚህ ዙሪያ የተደረገ ምንም አይነት ለውጥ የለም።
ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር ለዘገባው። በክሊንቶ ማረሚያ ቤት ቃጠሎ ጥፋተኛ በተባሉ አራት ተከሳሾች ላይ ሊያሰማ የነበረውን የቅጣት ውሳኔ ለሌላ ጊዜ ማስተላለፉን ፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት አስታውቋል። ጋዜጠኞችም ሆኑ ሌሎች ታዳሚዎች ወደ ችሎት እንዳይገቡ ተከልክለዋል። መለስካቸው አማሃ ተጨማሪ አለው።
ነሐሴ 28 ቀን 2008 ዓመተ ምህረት ክሊንቶ ማረሚያ ቤት አቃጥላችኋል በሚል ክስ ቀርቦባቸው ከነበሩ 38 ተጠርጣሪዎች መካከል የጥፋተኝነት ፍርድ በተሰጠባቸው 31ኛ ተከሳሽ ጌታቸው ሸቴ፣ 32ኛ ተከሳሽ ቶፊክ ሽኩር፣ 33ኛ ሸምሱ ሰይድና 34ኛ ተከሳሽ ፍጹም ጌታቸው ላይ ዛሬ የከታቱ ሳሪ እንደምትከተረው ፍርድ ቤት ለመጪው ሰኞ እንደሚሰጥ ተለዋጭ ቀጠሮ ቆርጧል። ተከሳሾቹ ባለፈው ነሐሴ 1 ቀን 2011 ዓ.ም ሁለተኛ ወንጀል ችሎት ቀርበው በተከሰሱበት ወንጀል የጥፋተኝነት ፍርድ ተወስኖባቸዋል። በዚህ ችሎት የቅጣት ማቅለያ እንዳይቀርቡ ቢጠየቁ ተከሳሾቹ ውሳኔው ፍትሃዊ አይደለም በማለት የቅጣት ማቅለያ ለማቅረብ ፈቃደኛ እንደዋሉ መግለጻቸው አይዘነጋም። በዛሬው ዕለት ሲጠበቅ የነበረውን የቅጣት ውሳኔ ለመስማት የመጡ የተከሳሽ ቤተሰቦችም ሆኑ ጋዜጠኞች ወደ ችሎት መግባት አልተፈቀደላቸውም። የማረሚያ ቤት ፖሊስ አባላትና የፌደራል ፖሊስ ቁጥር አባላትም ከተለመደው በተለየ ሁኔታ ከፍተኛ እንደነበረም ተስተውሏል። ውሳኔ የተላለፈበት መዝገብ ቀደም ሲል እነ ማስረሻ ሰጤ በሚል ስያሜ ይታወቅ ነበር። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
ዓለም አቀፉ የፍልሰት ድርጅት IOM በታሪኩ የመጀመሪያ በሆነ በልዩ በረራ በተመዘገበ ዓለም አቀፍ ጉዞ 154 የሶማሊያ ስደተኞችን ጀርመን ውስጥ ለማስፈር ዛሬ አሳፍሮ ከኢትዮጵያ መነሳቱን ድርጅቱ አስታወቀ። ከIOM ዌብሳይት የተገኘው መረጃ እንደሚጠቁመው ስደተኞቹ በጅጅጋና በዶሎ ኦዶ ስደተኞች መጠለያዎች ውስጥ የነበሩ 91 ሴቶች፣ 63 ወንዶችና 47 ልጆች ናቸው። ድርጅቱ ካለፈው መጋቢት አንስቶ የሶማሌ ስደተኞችን ጀርመን ውስጥ ለማስፈር በተጀመረው መርሃ ግብር 500 ሰዎችን ማጓጓዙን አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።
የዩናይትድ ስቴትስ የተወካዮች ምክር ቤት ዴሞክራቲክ እንደራሴዎች ፕሬዚደንት ዶናልድ ትራምፕን ከስልጣን ማስነሳት የሚችል ጥፋት ተሰርቶ እንደሆነ እየመረመሩ ባሉበት ጊዜ የአሜሪካ ጦር ከሶሪያ ለቆ እንዲወጣ ፕሬዚደንቱ በመወሰናቸው ከራሳቸው ሪፐብሊካን ፖለቲከኞች ጭምር ወቀሳ እየደረሰባቸው መሆኑ እየተዘገበ ነው።
We were supposed to be there for 30 days, we stayed for 10 years. And it's time for us to come home. We're not a police
force. President Tugin, tonight, በሰጡት መግለጫ ቀድሞም ቢሆን ወደዚያ የገባ ነው ለአንድ ወር ብቻ ቢሆንም ለአስር አመት ቆይተናል፣ መውጣት ካለብን ጊዜ እንዲያውም በእጅጉ ዘግይተናል ሲሉ ውሳኔያቸውን ተከላክለዋል። ምክትላቸው ማይክ ፔንስ እና የውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ ወደ አንካራ ሄደው በቱርክ የተከፈተው የሰሜን ሶሪያ ዘመቻና ተኩስ ለአምስት ቀናት እንዲቆም ስምምነት ላይ መደረሱን አስደናቂ ውጤት ሲሉም ፕሬዚደንቱ ትናንት አሞካሽተውታል። ፕሬዚደንት ትራምፕ ትናንት ዳላስ ቴክሳስ ላይ የምረጡ እንቅስቃሴ ባደረጉበት ወቅት ተኩሱን ማስቆማቸው ታላቅ ተግባር መሆኑን ተናግረው ቱርክን ያስደስታል፣ ኩርዶችን ያስደስታል፣ አይሲስን ግን ደስ አይለውም ብለዋል።
Turkey is going to be happy, the Kurds are going to be happy, ISIS is going to be unhappy.
ይህ በእንዲህ እንዳለ ግን የተወካዮች ምክር ቤቱ ምርመራ በተከፈተበት ፕሬዚደንቱ ለዩክሬን እንዲሰጥ ተወስኖ ከነበረው ወታደራዊ ድጋፍ 400 ሚሊዮን ዶላር የሀገር ውስጥ የፖለቲካ ተቀናቃኛቸውን ጆ ባይደን ሊጎዳ የሚችል መረጃ ለማግኘት ሲሉ ቆርጠው ይዘዋል ተብሎ የተነሳባቸውን ውንጀላ መፈጸም የሚያረጋግጥ አባባል የዋይት ሃውስ ቤተ መንግሥት ኃላፊ ትናንት ቢናገሩም ዘግየት ብለው ግን አስተባብለውታል። የቤተ መንግሥቱ ተጠባባቂ ሹም ማይክ ማልቬኒ ትናንት ከቀትር በኋላ ለጋዜጠኞች ሲናገሩ በውጭ ፖሊሲ ጉዳዮች ላይ ጫና ማሳደር የተለመደ ዲፕሎማሲያዊ አሰራር መሆኑን ተናግረዋል።
We do that all the time with foreign policy.
Malvini, tnantnaunu qoyet blo bawotut meglecha ke Ukraine lai genzebu yeteyazew leloch hagerosh digaf balemestetachewna yemusna sigatim silenebereb'nno blawal. Qedem sil አመኑ የተባለውን መግለጫም አስተባብለዋል። የዲሞክራቲክ ፓርቲውን የምክር ቤት ምርመራ እየመሩ ያሉት አዳም ሺፍ በሰጡት ቃል የመልቬኒ ሐላፊ መግለጫ ራሳቸውን አርቀዋል።
በመጨረሻም ክብራትና ክብራን የናይጄሪያ ባለስልጣናት በሀገሪቱ ሰሜናዊ ክፍል ከሚገኝ አንድ እስላማዊ የጸባይ ማረሚያና ማገገሚያ ማዕከል በሺዎች የሚቆጠሩ ሰዎችን ካስለቀቁ በኋላ የጾታ ጥቃት ጭምር እጅግ ዘግናኝ የሆኑ የማሰቃየት ወንጀሎች እንደተፈጸሙባቸው ይፋ ሆኗል። ባለፈው ጥቅምት 5 ፖሊሶች ካትሲና ከተባለ ማዕከል 500 የስቃይ ሰለባ የሆኑ ሰዎችን አስለቀቁ። አድርገዋል። እነዚህ ማዕከሎች ከሱስ ወይንም ሌሎች መጥፎ ጸባይ ችግሮች እንዲላቀቁ ወላጆች ልጆቻቸውን የሚወስዱባቸው ናቸው። እነታው ግን ወጣቶቹ ግድግዳ ላይ በሰንሰለት ታስረው እየተደበደቡና በረሃብ እየተሰቃዩ ኢሰባዊ በሆነ ሁኔታ እንደሚያዙ ገልጿል። አብዛኞቹ ወጣት ወንዶች የሃይማኖት መሪዎች የተባሉ በአስገድዶ መጥፈር ስቅ ወንጀል እንደፈጸሙባቸውም ተናግረዋል። የናይጄሪያ ባለስልጣናት እንዲህ አይነቱን የማገገሚያ ማዕከሎች ሲዘጉ በዚህ ወር ከ1000 ወጣቶች ነጻ እንደወጡ ሮይተርስ ዘግቧል። በዚህ ማድማጮች ዜናውን እናጠቃላለን።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርዝ በ25 ሜትር ባንድ በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ጥቅምት 7/2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ በአሃዱ ራዲዮ 94.3 ላይ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ።
አመራሩን የለውጡን ሂደት ተረድቶ መምራት በሚችልበት ሂደት ላይ መወያየቱን የኦሮሚያ ዲሞክራሲያዊ ፓርቲ ጽህፈት ቤት አስታወቀ።
ጽንፈኝነት አስተሳሰብ የብሔር ጽንፈኝነት አስተሳሰቦች እየጎለበቱና እየበቀሉ መምጣታቸው እንደ ፈተና ታይቷል። ከዚህም በመነሳት ማዕከላዊ ኮሚቴው በዝርዝር ገምግሞ እነዚህን ፈተናዎች የአመለካከትና የተግባር አንድነት አንጥተን ልናልፋቸው እንችላለን ወይስ እነዚህ ፈተናዎች ወድቀን የታሪክ ተጠያቂ እንሆናለን በሚል በጣም ሰፊ የሆነ ግምገማ ነው የተደረገው።
የኦዴፓ ጽህፈት ቤት ኃላፊ አቶ አዲሱ አረጋ ናቸው። ቃለ ምልልስ ይዘናል።
ቻንዳለምም ይሁን ሌሎች የኢዜማ መሪዎች በውጭ ሀገር ከሚኖረው ኢትዮጵያዊ ማህበረሰብ ጋራ ስለ ኢትዮጵያ ወቅታዊ ሁኔታ መወያየት፣ እኛ ለኢትዮጵያ መጻኢ ዕድል አስፈላጊው እንቅስቃሴ ምን አይነት ነው የሚለውን ለመወያየት፣ በተለይ ደግሞ በውጭ የሚኖሩ ኢትዮጵያኖች ያሏቸውን ሐሳቦች፣ ጥያቄዎች ለመስማት ከፓርቲው ጋር ቅርርብ ለመፍጠር ነው።
የቀደሙት አቶ ከባዱ ሙሉቀን በላቸው እርሳቸውን ተከትሎ የሰማቸዋቸው ደግሞ አቶ ታምራት ወርቁ ናቸው። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዓለም አቀፋዊ ጊዜያዊ የድጋፍ ኮሚቴ አስተባባሪዎች ናቸው። ወደ ኋላ ቃለ ምልልስ አለን።
አንደኛ ኢዜማ ዝምታ መርጧል የሚባለው እሱ ትንሽ መታረም ያለበት መረጃ ይመስለኛል። መሰረታዊ በሆኑ ጉዳዮች ላይ ኢዜማ የመንግስት ኃላፊዎችን ሊሆን ይችላል፣ ሌሎች በፖለቲካ ውስጥ ተሳትፎ የሚያደርጉ ሰዎች በሚመለከቱ ሊሆን ይችላል። በተለያዩ ጉዳዮች ላይ ኢዜማ አቋሙን የተለያዩ ጊዜ ግልጽ ሲያደርግ ቆይቷል።
ክቡራትና ክቡራን አድማጮች፣ ቀደም ሲል የሰማችሁት የአቶ ታምራት ወርቁን ድምጽ ነው። በኢዜማ ምክትል ሊቀመንበር የውይይት መድረክ ዓላማ ላይ ለቪኦኤ ከተናገሩት የተወሰደ ነው። ምክትል ሊቀመንበሩ ዩናይትድ ስቴትስ ውስጥ እየተዘዋወሩ ናቸው በአሁኑ ጊዜ።
አሁን ወደ አብይ ርዕስ እንሄዳለን። ህወሓት እንደ ድርጅትም ሆነ በአንዳንድ የአመራር አባሎቹ በተደጋጋሚ የሚሰጣቸው መግለጫዎች የተሳሳቱ ናቸው ሲል የኢህአደግ ምክር ቤት ጽህፈት ቤት ዛሬ አስታወቀ። የህወሓት እርምጃ የድርጅት አሰራርና ዲሲፕሊንን የጣሰም ነው ብሏል መግለጫው። መለስካቸው አመሃ ዝርዝሩን ይዟል።
የኢህአዴግ ምክር ቤት ጽህፈት ቤት ዛሬ በጽሁፍ ባሰራጨው መግለጫ ህዝባዊ ወያኔ ሓርነት ትግራይ ህወሓትና አንዳንድ አመራሮቹ በተደጋጋሚ በሚሰጧቸው መግለጫዎች ምክንያት ይህን መግለጫ ለማውጣት እንደተገደደ የሚገልጽ ይመስላል። መግለጫው እነዚህን ተደጋጋሚና ስህተት ናቸው ያላቸውን መግለጫዎች በተመለከተ በተለይ ኢህአዴግን ወደ ውህድ ህብረ ብሔራዊ ፓርቲነት ለመለወጥ በሚደረገው ሂደት እስከ ቅርብ ጊዜ ድረስ በግንባር ቀደምነት ሲመራው የነበረው ህወሓት አሁን እየወሰደ ነው ያለውን አቋም ይነቅፋል። እንዲያውም በተሳሳቱ መግለጫዎች ላይ መልስ መስጠት አስፈላጊ አይደለም በሚል እምነት ጉዳዩን በዝምታ ለማለፍ የተሞከረ ቢሆንም የተሳሳቱ መረጃዎች ተደጋግመው ሲወጡ ችላ ማለት ደግሞ ህዝቡ ውስጥ መደናገር ሊፈጥር የሚችል መሆኑን ግምት ውስጥ በማስገባት ለህዝቡ ጠቅለል ያለ መረጃ መስጠት አስፈላጊ ሆኖ ተገኝቷል ሲል መግለጫው ይንደረደራል። አክሎም ህወሓት የሚሰጣቸው መግለጫዎች በሁለት መሰረታዊ ምክንያቶች ስህተት መሆናቸውን ይናገራል። የመጀመሪያው ስህተት የኢህአዴግን የአሰራር ዲሲፕሊን የሚጥስ እንደሆነም ይዘረዝርና ይህ የዲሲፕሊን ጥሰት እንዲታረም የጽፈት ቤቱ መግለጫ ያስጠነቅቃል። ሁለተኛው ስህተት ነው የተባለው ደግሞ ከትናንት በስቲያ ህወሓት ያወጣውን የአቋም መግለጫ የሚመለከት ይመስላል። የምክር ቤቱ ጽፈት ቤት መግለጫ ህወሓት በተለያዩ መግለጫዎቹ ደጋግሞ የሚያነሳው ውህደቱ አህዳዊ መንግስት ለመመስረት የታቀደ አስመስሎ ማቅረብ ነው። ፓርቲው ወደ አንድ ወጥ ፓርቲ በሚቀየርበት ወቅት ብሔር ብሔረሰቦችና ህዝቦች ራሳቸውን በራሳቸው የማስተዳደር መብታቸው እንደሚገፈፍና ፌዴራላዊ ስርዓቱ ፈርሶ አህዳዊ ስርዓት እንደሚመሰረት አድርጎ የሚያቀርበው ሐሳብ ለማደናገሪያ ካልሆነ በስተቀር ለመከራከሪያ የሚሆን ተጨባጭ ነገር የለውም ብሎታል። የኢህአዴግ ውህደት የፌዴራሊዝምን ስርዓት የሚያፈርስ አድርጎ ማቅረብም ውሃ የሚቋጥር ክርክር አይደለም ሲል የህወሓትን መግለጫ አጣጥሎታል። መግለጫው በመጨረሻም የውህደቱ ሂደት ሁሉም እህት ድርጅቶች የሚያውቁትና ከስምምነት ለመድረስ ሥራ እየተሠራ እንደቆየ አስታውሶ ህወሓት ግን የውህደት አጀንዳውን አሁን ያለው የለውጥ አመራር በድንገት ያመጣው በሚመስል መልኩ ማቅረቡ ነው ሲል የህወሓትን መግለጫ በጽኑ ነቅፎታል። የጽፈት ቤቱ መግለጫ ወደፊት በድርጅቱ አሰራር መሠረት ከዚህ ጉዳይ ጋር በተያያዘ መረጃዎችን ለኢትዮጵያ ሕዝብ እንደሚያቀርብ ቃል ገብተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ ሬዲዮ እያዳመጣችሁ ያላችሁት የመጽሔት ዝግጅታችንን ነው። አሁን የሰማችሁት አብይ ርዕስ ነው። ወደ ትንታኔው እናልፋለን።
ታክስ ይሰውራሉ፣ ህገወጥ ደረሰኞችን ይጠቀማሉ፣ ያትማሉ ያላቸውን 166 ድርጅቶች የገቢዎች ሚኒስቴር በይፋ አስታውቋል። የገቢዎች ሚኒስትር አዳነች አቤቤ የሰጡትን መግለጫ ተንተርሶ ፀሐይ ዳምጠው ተከታዩን ዘግባለች።
ድርጅቶቹ ክትትል ሲደረግባቸው የቆዩ ታክስን ለመሰወርና ህገወጥ ተመላሽ ለመጠየቅ ህገወጥ ደረሰኞችን የምትጠቀሙ ሐሰተኛ ማንነት ያላቸው መሆናቸውን ተወከፍ ከ51 ሚሊዮን ብር በላይ ግብይት የነበራቸው ነገር ግን ባዶ ክሳራና ተመላሽ ከመጠይቁ ድርጅቶች መካከል 16 ድርጅቶች በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሆነ የገቢዎች ሚኒስትሯ ወይዘሮ አዳነች አቤቤ ገልጿል።
አንድ ምሳሌ ብቻ ማንሳት ይቻላል። ይላል በስሙ BMET የሚባል PLC ክብል የሚያመር ወደ 1.5 ቢሊዮን ገንዘብ አካባቢ ከሰር ያለው ብሎ እነኚህን ደረሰኞች በማቅረብ ለኦዲተሮቻችን አቅርቦ ማረጋገጫ እንዲያገኝ አድርጎ ግብር የማይከፍልበት ሁኔታ ብቻ ሳይሆን ሌሎች የከፈሉትንም ተመላሽ የሚጠይቅበት ሁኔታ ነበር። በሌላ በኩል ደግሞ የመረጃ ሰራተኞቻችን ባደረጉት ክትትልና ባገኙት ጥቆማ መረጃ ማለት ነው አይደለም 1.5 ቢሊየን ሊከስር 670 ሚሊየን የመንግስት ያልከፈለው የወቅቱ ግብር ያለበት መሆኑን ማረጋገጥ ተችሏል። አሁን በህግ ቁጥጥር ስር የዋሉ ወደ 16 የሚሆኑ ድርጅቶች አሉ። ለግጭቶች ደረሰኝ የሚሸጡ ህዝቡ እንዲያጣቸው ግብር ከፋዩ እንዲያጣቸው ምንም አይነት በእነሱ ስም የሚቀርብ ደረሰኝ ወንጀል መሆኑን አውቀው እንዲታጠቡ ነው።
በታማኝነት በወቅቱ ግብራቸውን ለሚከፍሉ ዜጎችም ምስጋና ያቀረቡት ሚኒስትሯ ከ166 ድርጅቶች መካከል 136 ያህል ከ6 ቢሊዮን 900 ሚሊዮን ብር በላይ የገንዘብ ዝውውር ማድረጋቸውን በመረጃ ቋጥ ውስጥ መገኘቱን ገልጿል። ከብሔራዊ መረጃና ደህንነት እንዲሁም ከፌደራል ፖሊስ ጋር በቅንጅት የህግ ማስከበሩን ስራ እየተሰራ መሆኑንም ድርጅቶች ምንም አይነት የሚሸጡት ምቃውኔ የሚሰጡት አገልግሎት የሌላቸው ሲሆን በሐሰተኛ መታወቂያ በሐሰተኛ አድራሻ ፍቃድ ሳይኖራቸው ደረሰኝ ያሳተሙ የነበሩ መሆናቸውንም ገልጿል። ወይዘሮ አዳነች
እቃም ሆነ አገልግሎት የማይሸጡ የሌላቸው በተግባርም የሌሉ ነገር ግን ደግሞ ደረሰኝ እያተሙ ልክ እንደ አቅራቢ አገልግሎት አቅራቢ ወይንም ደግሞ እንደ አቅራቢ የሚሸጡ ድርጅቶች መኖራቸውን ለይተናል። ማለት ደግሞ ማንነታችን ለግብይት የሚያበቃን ነው ብለው የያዙትን መረጃ ጭምር ሐሰተኛ መረጃ አውጥተናል ማለት ነው። እነኚህ ድርጅቶች ደረሰኝ ይሸጣሉ ብቻ ሳይሆን ከነሱ ደረሰኝ የሚገዙ አካላት ደረሰኙን በመጠቀም አንደኛ ሳይከሱ የሐሰተኛ ኪሳራ የሚያቀርቡ፣ ሁለተኛ አትርፈው እያሉ ምንም ገቢ እንዳላገኙ አድርገው ባዶ የሚያሳውቁ፣ ሶስተኛ ሌሎቹ የከፈሉትን ግብር በተመለ ምላሽ ተመልሰው የሚጠይቁና የሚወስ ከነኚ ጋራ በመተባበር ኔትወርክ ፈጥረው የሚሰሩ ናቸው ማለት ነው።
ሚኒስትሩ በባጀት አመቱ የመጀመሪያ ሩብ አመት 57 ቢሊዮን 300 ሚሊዮን ብር ገቢ በመሰብሰብ ከእቅድ በላይ ማከናወኑን ወይዘሮ አዳነች አስታውሷል።
ከአምናውም ጋር ስናነጻጽረው ወደ 13 ቢሊዮን የሚሆን ብልጫ አለው። ዋናውና ትልቁ ለውጥ ነው የምንለው የግብር ከፋዩ ባህሪ እየተሻሻለ መምጣቱን በተመለከተ ነው። በዚህ ሩብ አመት የተሰበሰበው ገንዘብ የወቅቱ ግብር ነው የተሰበሰበው። በዋናነት ግብር ከፋዩ በፈቃደኝነት ወቅቱን ጠብቆ ያሳወቀውና የከፈለው ገንዘብ ነው።
በ18 የገቢዎች ጉምሩክ ቅርንጫፍ ጽህፈት ቤቶችም ከሀገር ውስጥ ገቢ 31.1 ቢሊዮን ብር፣ ከውጭ ንግድ ቀረጥና ታክሲ 24.8 ቢሊዮን ብር እንዲሁም ከሎተሪ ሽያጭ 46.1 ሚሊዮን ብር እና ከከፍተኛ ግብር ከፋዮች 21.3 ቢሊዮን ብር። ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይን ለዘገባዋ እናመሰግናለን። ቀጣዩ ርዕሳችን አማራ ክልል ይወስደናል። የአማራ ክልል የደህንነትና የጸጥታ ምክር ቤት ሰሞኑን ይፋ ያደረጋቸው ክልከላዎችና ውሳኔዎች መደበኛ የሆነ ወታደራዊ ፍልሚያ የለም ያሉት በቢሮ ኃላፊ ማዕረግ የአማራ ክልል ፕሬዝዳንት ዋና የህግ አማካሪ አቶ መርሃ ጽድቅ መኮንን፣ ጥቃት እየፈጸሙ የሚሰወሩ ኃይሎች ግን ችግር ሲፈጥሩ መቆየታቸውን አመልክተዋል። አቶ መርሃ ጽድቅ መኮንንን ባህር ዳር ስልክ ደውሎ ያነጋገራቸው እስክንድር ፍሬው ነው።
ሰሞኑን ይፋ የተደረገው የአማራ ብሔራዊ ክልላዊ መንግስት የደህንነትና የጸጥታ ምክር ቤት የጋራ መግለጫ በተለያዩ የክልሉ አካባቢዎች ያጋጠሙ የጸጥታ ችግሮችን የዘረዘረ ቀጣይ አቅጣጫዎችንም ያስቀመጠ ነው። በማዕከላዊና ምዕራብ ጎንደር ዞኖች በጎንደር ከተማ እንደዚሁም በቅማንት ብሔረሰብ አስተዳደር አካባቢ አጋጠሙ ያላቸውን የጸጥታ ችግሮች ጠቅሷል። በተለይም ከመስከረም 15 2012 ጀምሮ የተከሰተውን ግጭትና የደረሰውን ከፍተኛ ጉዳት አስረድቷል። ወቅታዊውን የጸጥታ ችግር መነሻ በማድረግም መከላከያን ጨምሮ የፌደራል የጸጥታ ኃይል ማንኛውንም ህጋዊ እርምጃ ወስዶ ቀጠናውን ወደ ተሟላ ሰላምና መረጋጋት እንዲያሸጋግር መመሪያ መተላለፉን አስታውቋል መግለጫው። የተላለፈውን መመሪያ በመከተልም የክልሉ የጸጥታና ደህንነት ምክር ቤት በማዕከላዊና በምዕራብ ጎንደር ዞኖች በጎንደር ከተማና በቅማንት ብሔረሰብ አስተዳደር ተግባራዊ የሚደረጉ ክልከላዎችንና ውሳኔዎችን ይፋ አድርጓል። በ11 ክፍል በተዘረዘሩት ክልከላዎችና ውሳኔዎች ላይ ማብራሪያ እንዲሰጡኝ የክልሉን አንድ ከፍተኛ ባለስልጣን አነጋግሬያለሁ። እኚህ የክልሉ ባለስልጣን በቢሮ ኃላፊ ማዕረግ የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት ዋና የህግ አማካሪ አቶ መርሃ ጽድቅ መኮንን ናቸው። ለአቶ መርሃ ጽድቅ በቅድሚያ ያነሳውላቸው ጥያቄ የክልከላዎቹና የውሳኔዎቹ ይፋ መደረግ የአስቸኳይ ጊዜ አዋጅ ነው ወይ የሚል ነው። ለዚህ ከሚሰጡት ምላሽ ይጀምራሉ።
እንግዲህ አስቸኳይ ጊዜ አዋጅ የሚታወጀው በሁለት መንገድ ነው። አንዱ ክልሎች የሚያውጁባቸው ሁኔታዎች እንደነዚህ ያለት አይነት አይደሉም። የጤና ጉዳይ፣ የበሽታ መዛመት እንዲህ የመሳሰለ ነገር ሲኖር ነው። ፌዴራል መንግስቱ ነው እንደዚህ ጸጥታ ነክ በሆነ ጉዳይ በሚኒስትሮች ምክር ቤት አማካኝነት የአስቸኳይ ጊዜ አዋጅ የሚያውጀው። ፕሮፐር ነው ለማለት አይቻልም። ግን ያው ለሱ የቀረበ ለተወሰነ የጸጥታ መረጋጋት ሲባል የሚደነገግ እና የሚሰጥ መመሪያ ነው። ያው ከቃሉም መረዳት እንደሚቻለው ጠባዩን በተመለከተ ሊወራረስ ይችላል እንጂ ሙሉ በሙሉ ያስቸኳይ ጊዜ አዋጅ ነው ለማለት ያስቸግራል። ግን ዞሮ ዞሮ አሁን ከቅርብ ጊዜ ወዲህ አንድ የምታየው ነገር አለ። እንደዚህ ያለ ሰፋ ያለ የጸጥታ መናጋት በሀገሪቱ እየተፈጠረ በመምጣቱ ለሁሉም ነገር መደበኛውን የህገ መንግስት ስርዓት ተከትሎ የአስቸኳይ ጊዜ አዋጅ ከመደንገግ ይልቅ ቀለል ያሉ የማረሚያ ጊዜዎችን በመስጠት ነገሮችን የማረም ልምድ ልክ አሁን ኮማንድ ፖስት ሲቆመ እዚያ ቆመ እንደምትለው አይነት ነው። ከፊል በሆኑ አካባቢዎች መመሪያዎችን መስጠት እየተለመደ መጥቷል። አስቸኳይ ጊዜ አዋጅ ነው ለማለት አይቻልም። ግን ለሱ የቀረበ ነው ማለት ግን ብዙ የሚያስቸግር ነገር አይደለም። ለምን? ያው የተወሰኑ ክልከላዎች ተደርገዋል። መብቶች ይያዛሉ። መሰረታዊ መብቶች ናቸው እነዚህ የሚያዙት መብቶች። ያው የአስቸኳይ ጊዜ አዋጅ ውጤቱም ይሄው ስለሆነ ዞሮ ዞሮ በኢፌክት ወደዛ የቀረበ ነው ማለት ይቻላል።
የሰሞኑ ውሳኔ ዋነኛ መነሻ በተጠቀሱት የክልሉ አካባቢዎች የቀጠለው የጸጥታ ችግር መሆኑን አቶ መርሃ ጽድቅ አስታውሰዋል። ገባ ወጣ እያለ የሚያጋጥም የጸጥታ ችግር መኖሩን ነው ያብራሩት።
እንግዲህ መደበኛ የሆነ የወታደራዊ ፍልሚያ አይካሄድም እዚህ አካባቢ። ምንድነው የመቱ መጥፋት፣ እያጠፉ መብረር ወይም መሰወር በሚመስል መንገድ፣ ነገር ግን ረዘም ላለ ጊዜ የጸጥታ መናጋት የሚፈጥሩ ግጭቶች ተከስተዋል። ይህን አስከብራለሁ ብሎ የአካባቢው ጸጥታ ኃይል በሚንቀሳቀስበት ጊዜ ደግሞ በቅኝት ላይ እያለ ለምሳሌ በዚሁ የጸጥታ ኃይል ላይ አልፎ አልፎ ትንኮሳዎች ተሰንዝረዋል። እነዚህ ትንኮሳዎች በተራ ሽፍታ ከሚከናወኑት ወይም ደግሞ በመደበኛ መንገድ ከሚደረጉት ዝርፊያዎች ወጣ ያሉ ናቸው። ተሽከርካሪ አቁሞ የማዝረፍ ነገር አለ። የጸጥታ ኃይሉን በከፍተኛ ደረጃ የመጋፈጥና ለምሳሌ መጥቶ የመጥፋት ነገር አለ። በዛ ላይ ደግሞ ሰላማዊ በሆኑ ነዋሪዎች ላይ የሚደርሱ ግድያዎችም ጥፋቶችም አሉ። አውራ ጎዳናዎችና መጋቢ መንገዶች ይዘጋሉ። ትምህርት ቤቶች ይዘጋሉ። እንዲህ አይነት ሁኔታዎች መከሰት ከጀመሩ ቆይተዋል።
አቶ መራ ጽርቅ በተጠቀሱት አካባቢዎች ለተፈጠሩ የጸጥታ ችግሮች ተጠያቂ የሚያደርጉትም የቅማንትን ማህበረሰብ የማንነትና የውስጥ አስተዳደር ጥያቄ መጠቀሚያ በማድረግ ይንቀሳቀሳሉ ያሏቸውን ኃይሎች ነው።
ይህን መንጠላጠል በማድረግ ትንሽ ያው አካባቢው ጠራፋማ እንደመሆኑ መጠን ከፍተኛ ደረጃ ህገወጥ የጦር መሳሪያዎችና ቅይቶች ይዘዋወሩበታል። ይህንን ተጠቅመው አካባቢውን በቀጥታ ረዘም ላለ ጊዜ በመደበኛ መንገድ ለማወቅ የተነሳሱ ኃይሎች ያሉ በሚመስልበት መንገድ ጥፋት ባለው ሁኔታ የጨመረ የመጣ የጥፋት እርምጃ አለ እና ይህንን የጥፋት እርምጃ መሰረት በማድረግ እንግዲህ በራሱ አቅም ክልሉ ሊያደርግ የሞከረውን ሞክሯል። አልፎ አልፎም እንደው ገባ ወጣ በሚል አይነት መንገድ ሆነ እንጂ የመከላከያ ኃይል አባላትም ቢሆን ጣልቃ የገቡባቸው አጋጣሚዎች አሉ። ነገር ግን ሁለቱም ሶስቱም ጊዜ አሁን በቅርብ የተከሰተውን ጀምሮ ከፍተኛ ጥፋት እየደረሰ ነው። የቤት ቃጠሎ ደርሷል በከፍተኛ ደረጃ። ብዙ ቤቶች ብዙ ሰዎች ተፈናቅለዋል። ከዛም አልፎ ሰዎች በጣም በአጸያፊና በአካባቢው ልማዳዊ ባልሆነ መንገድ ተገለዋል እና እንግዲህ የተወሳሰበ ነው መነሻው። በአይነት ግጭት ይዳርጋል ባይባልም እዚህ ከቅማንት አስተዳደር ጋር የተያያዘ ጥያቄ ነው። እንግዲህ የቅማንት ብሔረሰብ አስተዳደር አንዱ አካባቢ ነው። ከዚህ ውስጥ 69 ቀበሌዎችን ይዞ አሁን ለመጨረሻ ጊዜ እንዲደራጅ ሙከራ እየተደረገበት ያለ ነው። ነገር ግን ከዚህ ከጎንደር ጀምሮ እስከው መስመሮች ናቸው እነዚህ እና እነዚህን ሁሉ ወጥሮ በመያዝ እንዲሁ አካባቢውን የማመስና መንግስትን ስራ የማስፈታት በዚህ ብቻ ተጠምዶ አካባቢውን እንዳይቆጣጠር የማድረግ ህልምም ፍላጎትም ያላቸው ኃይሎች ከጀርባ የሚያንቀሳቀሱት በሚመስል አይነት መንገድ። ምክንያቱም ሌላም ቦታ የማንነት ጥያቄ ይነሳል፣ እዚህ ብቻ አይደለም። ባርጎባ ተነስተው ተመልሰዋል። በሌሎች አካባቢዎችም ሁሉ ሌሎች ተመሳሳይ ጥያቄዎች ይነሳሉና የኛውን ለየት ያደረገው በከፍተኛ ደረጃ በትጥቅና በመሳሪያ የሚታገዝ እንቅስቃሴ መሆኑ ነው እና ደግሞ በህዝብ ውስጥ ነውና የሚከናወነው አንዳንድ ጊዜ ከህዝብ ጋር በቀጥታ ያላትማል እና በአማራና በቅማንት ህዝቦችም አላስፈላጊ የሆኑ ግጭቶችን ለማስፋፋት ጥረት የተደረገበት የሚመስል ደግሞ አሁን ደግሞ ጭራሹን ክልሉን አቅሙን በሚፈታተን ደረጃ እስከ ከተማው እስከ ዋና ከተማው ድረስ እስከ ጎንደር ድረስ ያው ጎንደር ትልቅ ከተማ ነው፣ ታሪካዊ ከተማ ነው። እስከሱ ድረስ ለማድረስ ሙከራዎች እየተደረጉ ስለነበር እንግዲህ ይሄን የማስታገስ ጉዳይ አሁን በፍጹም ችላ ሊባል የሚገባ አይደለም የሚል የመንግስት አቋም የተገለጸበት ነው። እንግዲህ ያው የተሰጠ የተባለው መመሪያ
አቶ መራጥ እንግዲህ የአማራ ብሔራዊ ክልላዊ መንግስት አቋም ይታወቃል። አሁን በገለጿቸው ነገሮች ላይ ተጠያቂ ናቸው ወይም ከጀርባ አሉ የሚላቸውን ወገኖችን በስም እስከ መጥራት የገለጹ አስተያየት አካላት በህግ ጭምር እንዲጠየቁ መወሰኑን የሚገልጹ መረጃዎች በተለያዩ መንገዶች ሲወጡ አይተናል ሰሞኑን። እና ይሄ እውነት ነው ወይ? ከነኚህ ክልከላዎች በተጨማሪ እነዚህ አካላት በህግ ይጠየቁ የሚልም ወስናቸዋል?
ትክክል ነው። እንግዲህ ምንድነው 11 ነጥቦች ናቸው ያዙት። አንደኛው ነጥብ አሁን ያነሳው ነው። ምክንያቱም አሁን እዚህ ውስጥ መቼስ በህዝብ ውስጥ የሚደረግን እንቅስቃሴ ሁሉንም ጥፋተኛ ልታደርገው አትችልም። እንደውም በተቻለ መጠን እንዲህ ያለውን ነገር በጣም በግትርነት ሄደ ሁሉንም እጠይቃለሁ ማለት ስለማትችል አቅም በፈቀደ መጠን እንግዲህ የሰው ህይወት ስለጠፋ፣ ዘግናኝ ወንጀሎች ስለተፈጸሙ፣ የሰው ልጅ በቁመናው ተቆራርጦ የሚሞትበት አይነት መንገድ ስለታየና ይሄ ደግሞ በጣም አጸያፊ ነው። ሰዎች ተለይተው ማንነታቸው ተጣርቶ እንደዚህ ባሉትና ወጣ ያለ ወንጀል እጃቸው በገባበት ባለፈበት ሰዎች ላይ የሚመጥን እርምጃ ካልተወሰደ አስተባባሪ ኮሚቴ የሚባል ነበር። ዞሮ ዞሮ ይህንን የማንነት ጥያቄ ህዝብን ወክሎ ሲያንቀሳቅስና ከመንግስት ጋር ሲደራደር የቆየው ነገር ግን ሁሉም የኮሚቴ አባላት ሳይሆኑ አንዳንዶቹ ዝም ብለው በጽንፈኝነት ማስተባበሪያ ጽሕፈት ቤታቸውን እስከ ጎረቤት ክልል ድረስ የፋይናንስ ድጋፍ እያገኙ እንግዲህ ለዚህም አሁን ማስረጃዎችም ተይዘዋል። የሚጠቀሙባቸውን መሳሪያዎችም ስታይ ይሄ እንግዲህ በጸጥታ ኃይሎች የተያዙትን መረጃዎችም ስትመለከት እንደ ተራ ሽፍታ ወይም የአካባቢ ተንቀሳቃሽ ይይዘዋል ተብሎ ከሚገመት ነፍስ ወከፍ መሳሪያ በላይ የሆነ ለመትረየስ እንደ ስናይፐር እንደ የመሳሰሉ ከበድ ከበድ ያሉ ሄቪ አርቲለሪ የምትላቸው አይነት በመከላከያ እጅ መያዝ የነበረባቸው መሳሪያዎች እንደነዚህ ባሉ ሰዎች እጆች ተይዘው ሲተኮስባቸው፣ ሰው ሲሞትባቸው፣ ሲቆስልባቸው ተገኝቷል።
በቢሮ ኃላፊ ዋና የህግ አማካሪ ከሆኑት አቶ መርሃ ጽድቅ መኮንን ጋር ያደረግኩት ቃለ መጠይቅ ሰፋ ያለ ነው። በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከምሽቱ 3 ሰዓት ተኩል ነው አዲስ አበባ ላይ። አሁን በ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በቀጥታ የሚተላለፍላችሁ ስርጭት ይቀጥላል። እስከ ምሽቱ 4 ሰዓት በአሃዱ ራዲዮ 94.3 እና በፌስቡክ ላይቭ @VOA አምሃሪክን በቀጥታ ልታደምጡን ትችላላችሁ። የሶማሌ ተወላጆች ከአፋር ክልል የሚነሱ ታጣቂዎች ያደርሱብናል ያሉትን ጥቃት ለማውገዝና ፌደራል መንግስት ጣልቃ እንዲገባ ለመጠየቅ እንዲሁም የአፋርና ሶማሌ ግጭትን በተመለከተ ሚዛና ያልሆኑ ዘገባዎችን ያወጣሉ ያሏቸውን መገናኛ ብዙሃን ለማውገዝ ዛሬ ሰልፍ ወጥተዋል። በሌላ በኩል ደግሞ ጠቅላይ ሚኒስትር አብይ አህመድ የሶማሌና አፋር ክልሎች ርዕሳነ መስተዳድርን አወያይተዋል። ዛሬ አዲስ ቸኮል ተጀማሪ ያለው
የሶማሌ ወጣቶች ማህበር ወይም በርበርታ ማህበር እንዳስተባበረው በተነገረለት ሰልፍ ላይ ወጣቶች ልዩ ልዩ መፈክሮችን ይዘው ወደ ድሬዳዋ መንገዶች ወጥተዋል። ስለ ሰልፉ አላማ የተናገሩት የሰልፉ አስተባባሪና የሶማሌ ወጣቶች ማህበር ወይም በርበርታ ሊቀመንበር ዶክተር አብዱላይ ጣይር ሰልፉ ማካሄድ ያስፈልገው የሶማሌ አርብቶ አደሮች ደህንነት እንዲጠበቅ ለመጠየቅ ነው ብለዋል።
ያው ለዛሬ ሰልፉ ወጣቱ እናቱም ወጣቷም ሴቷም ሁሉም ዛሬ በዚህ ያያችሁ ሰልፉ የውና የንጹህና የአርብቶ አደር የሶማሌ አርብቶ አደር የደሙ እንዲቆም ብቻ ወንድሞቻችን በሰላም እንዲኖሩ ነው። ድንብራቸው ደግሞ በሰላም እንዲቆዩ ነው። አፋር ደግሞ እኛ ወንድማሞች ነን የሚያምነው ግን እነሱ የወንድማምነት ድንብር አለፉትና ህዝብ መጨፍጨፍ፣ ዜጋ ማፈናቀል፣ የሰው መሬት ወረራ አለ። ብዙ ነገሮች ይታያል። እነዛ መንግስት እንዳይጠይቃቸው በፕሮፓጋንዳ ያስመለከተ ሰልፍ የውና ትላንትና በሰመራ ተካሄደ። የኛ ሰልፍ ፕሮፓጋንዳ ሳይሆን የውና እውነታዊ ነገር እንዲያውቅ መንግስት አልቃ ገብቶ እውነታዊ እንዲደርስ ነው።
ከዚህ ባሻገር የመገናኛ ብዙሃንን በተለይም መንግስታዊ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለይም የኢትዮጵያ ቴሌቪዥንና የኢሳት ቴሌቪዥን ጣቢያዎች በአብዛኞቹ ሰልፈኞች በተደጋጋሚ ሲወገዙ ነበር።
አፈታ ሙሴ ይባላለሁ። ይህንን ፕሮፓጋንዳ ደግሞ በኢቢሲና በኢሳት ቲቪ የሚለቀቀው አሉባልታ ነገር እንዲያቆሙ፣ ምክንያቱም ኢትዮጵያ አንድ ነን፣ ብሔርም አንድ ነን። ለሁሉም አንድ መሆን ብቻ ነበረባቸውና መግለጽ ያው ለሁለት ተካፍሎ ለአንድ ብሔር ማገዝ ጥሩ አይደለም ምለው ይሄንን እንዲያቆሙን ምለው በኢሳትና በኢቢሲ የሚዘገቡት በአልቦታና በውሸት በፕሮፓጋንዳ ነው። ሰው ሞቷል፣ አፋር ተጨፍጭፏል የሚሉትን ይሄ ውሸት ነው ምለው።
በዛሬው ዕለት ከድሬዳዋ ባሻገር በሽንሌ ከተማም ሰልፉ መካሄዱ ያገኘነው መረጃ ያመለክታል። የሶማሌና የአፋር ክልሎች በተለይ ካለፈው ዓመት ታህሳስ ጀምሮ በተደጋጋሚ ግጭቶች ሲገቡ የቆዩ ሲሆን በዚህም አንዱ ሌላውን ሲያወግዝ ቆይቷል። በሁለቱ ክልሎች መካከል የተካሄዱ በርካታ ግጭቶች የሚዲያ ሽፋን ያላገኙ ቢሆንም ባለፈው ሳምንት ቅዳሜ የአፋር ክልል መንግስት 17 ንጹሃን የክልሉ ነዋሪዎች በታጣቂዎች ተገድለውብኛል ማለቱን ተከትሎ ጉዳዩ ሀገር አቀፍ ትኩረትን ስቦ ቆይቷል። ሆኖም የሶማሌ ክልል በተጠቀሰው ዕለት 30 የክልሉ ነዋሪዎች በአፋር ታጣቂዎች ተገድለውብኛል ሲል በማግስቱ መግለጫ ሰጥቷል። የግጭቱ ስፍራዎች አብዛኞቹ ከመንገድ የራቁ በረሃማ አካባቢዎች በመሆናቸው ስለ ድርጊቱ ማረጋገጫ የሚሰጥ ሶስተኛ ወገን ማግኘት አስቸጋሪ ሆኗል። ሆኖም ባለፈው ሮብ የፌደራል የሰላም ሚኒስትር አጣሪ ቡድን ወደ ስፍራው መላኩን አስታውቆ ነበር። በዛሬው ዕለትም ጠቅላይ ሚኒስትር አብይ አህመድ ከሰላም ሚኒስትሩ ሙፈራያት ካሚልና ከመከላከያ ሰራዊት አባላት ጋር በመሆን የሶማሌ ክልል ፕሬዚዳንት ሙስጠፌ ዑመርና የአፋር ክልል ፕሬዚዳንት አወል አርባን ማነጋገራቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ሆኖም ውይይቱ የሰላም ሚኒስትሩን ለመስክ ቅኝት ውጤት የያዘ መሆን አለመሆኑ እንዲሁም በውይይቱ የተነሱ ዝርዝር ሐሳቦች ምን እንደሆኑ የተባለ ነገር የለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን። አሁን ወደ መቀሌ። የትግራይ ክልል ምክር ቤት 5ኛ ዘመን 17ኛ መደበኛ ጉባኤውን ጀምሯል። ጉባኤው እስከ ነገ የሚቀጥል ሲሆን የክልሉ የ2012 የሥራ ዕቅድ በምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ቀርቦ ውይይት እየተካሄደበት ይገኛል። ምክትል ርዕሰ መስተዳደሩ ባቀረቡት ዕቅድ በዚህ ዓመት በክልሉ ሰላም ተጠብቆ እንዲሄድ እንደሚሰራ ገልጸው የክልሉ ጸጥታ ኃይል በክልሉ ለሚኖር ሁለንተናዊ ተልዕኮ ብቁ ሊሆን ይገባል ብለዋል። ሙልጌታ ጽብሃ ዘገባውን አድርሶናል።
የትግራይ ክልል ምክር ቤት እያካሄደው ባለው በዚህ መደበኛ ጉባኤ የክልሉ የ2012 በጀት ዓመት ዕቅድ በትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ቀርቧል። የክልሉ ሰላምና ደህንነት ተጠብቆ እንዲቀጥል ይሰራል፣ በዚህም ህዝብ እያደረገው ያለው ድጋፍ አጠናክሮ ሊቀጥል ይገባል ብለዋል። ይህ ዓመት ለህገ መንግስቱና ፌዴራላዊ ስርዓቱን ወሳኝ ዓመት ነው በማለትም ገልጸዋል።
አትናይ ዘለና ዓመት ወሳኝ ዓመት መሆኑን መፍላት ይደልል
አሁን ገብተንበት ያለውን ለመመስረት ወሳኝ አመት መሆኑ መረዳት ያስፈልጋል። በሕገ መንግስታችንና ፌደራላዊ ስርዓታችን ውሳኔ የሚደረስበት አመት ነው። የኛ ዝግጅት ካለፈው በተሻለ እንዲጠናከርና በህዝባችን ህልውናና ደህንነት እንዲሁም በስርዓታችን ላይ የሚመጡ ጥቃቶች ለመመከት ሁላችንም ብቁና ዝግጁ ልንሆን ይገባል ነው ያሉት። ሰላም ለማህበረ ኢኮኖሚያዊ እንቅስቃሴ መሰረት ነው ያሉት ምክትል ርዕሰ መስተዳድሩ በትግራይ ዋስትናው የተረጋገጠ ሰላም እንዲኖር የጸጥታ መዋቅሩ ለሁሉም ተልእኮዎች ብቁ ሊሆን ይገባል በማለት ተናግሯል። በክልሉ የመልካም አስተዳደር ችግር በዚህ አመት ለመፍታትም ትኩረት ተደርጎ ይሰራል ያሉት ዶክተር ደብረጽዮን በትግራይ ከ20 አመታት በላይ የቆየውን የወረዳ አስተዳደር መዋቅሮች በጥናትና ምርምር ተደግፎ የማስተካከል ስራ ህዝብ ከተወያየበት በኋላ በምክር ቤቱ ጸድቆ በዚህ አመት ወደ ስራ ይገባል ብለዋል። በልማት በኩልም በዚህ አመት በክልሉ 10.6 በመቶ እድገት ለማስመዝገብ ታቅዶ እየተሰራ መሆኑን ነው የገለጹት። በሴቶች ያጋጠመ ያለውን ጾታዊ ጥቃት ለመከላከል በዚህ አመት ጥረት እንደሚደረግ ነው ምክትል ርዕሰ መስተዳድሩ የተናገሩት።
አምጥተንስቲዮዝ በጽፈጸገም በፍላይ ጾታዊ ጥቃት
በሴቶች ላይ የሚደርስ ችግር በተለይ ጾታዊ ጥቃት ለሚፈጽሙ በህግ ተንተርሰን አስተማሪ እርምጃ መውሰድ አለብን። በስራ ላይ ደግሞ የሚታይ ለተመሳሳይ ስራም እኩል ክፍያ አለመክፈል ያሉ ችግሮች እንዲሁም በፖለቲካና ኢኮኖሚያዊ ተጠቃሚነት ያሉ እንቅፋቶች በእቅዳችን አስገብተን በዚህ አመት በተለየ መልኩ የሴቶች ተጠቃሚነትና ተሳታፊነታቸውን ለማሳደግ እንሰራለን ብለዋል። በዛሬው ዕለት የተጀመረው ጉባኤው ባለፈው አመት ተጠሪነቱ ወደ ምክር ቤቱ እንዲሆን የተወሰነው የትግራይ መልሰ ማቋቋም ድርጅት ትእምት የ2012 እቅድ ይቀርባል። እንዲሁም የክልሉ ዋና ኦዲተርና ጠቅላይ ፍርድ ቤት እቅዶች የምክር ቤቱ አባላት ተወያይተው ያጸድቃሉ ተብሏል። ጉባኤው በነገው ዕለት እንደሚጠቃለል የወጣው መርሃ ግብር ያሳያል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
አመሰግናለሁ ሙሉጌታ ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የደቡብ ኢትዮጵያ ክልል ምክር ቤት ጉባኤ የሲዳማን ውሳኔ ህዝብ ለማስፈጸም ያስችላል የተባለውን የህግ ማዕቀፍ በአብላጫ ድምጽ አጽድቋል። ሲዳማ በክልልነት የሚደራጅ ከሆነ ሐዋሳ ከተማ ተጠሪነቱ ለሲዳማ ክልል ሆኖ በሚቀረውም ክልል ዋና ከተማነት እንዲቀጥል፣ የንብረት ክፍፍልና የስልጣን ሽግግርን በሚቀጥሉት 10 አመታት ውስጥ እንዲፈጸም የሚደነግገው ማዕቀፍ በ168 ድጋፍ፣ በ55 ተቃውሞና በ23 ተአቅቦ ጸድቋል። የምክር ቤቱ ጉባኤ የ14 አዳዲስ ካቢኔ አባላትን ሹመትም አጽድቋል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ አለው።
ዛሬ የተጠናቀቀው የደቡብ ክልል ምክር ቤት ጉባኤ በክልሉ መስተዳድር ምክር ቤት በቀረበው የውሳኔ ሐሳብ ላይ የምክር ቤቱ ህዝብ እንደራሴዎች ባልተለመደ መልኩ ሰፊና የሐሳብ ልዩነት ተስተዋለበትን ውይይት አድርገዋል። የውሳኔው ሐሳብ የሲዳማ ብሔር ውሳኔ ህዝብ ለማስፈጸም ያስችላል የተባለው የህግ ማዕቀፍ ሲሆን፣ መነጋገሪያ የሆነው የሐዋሳ ከተማ እስከ 2 የምርጫ ዘመናት የሁለቱም ክልል መቀመጫ ሆኖ መቅረቡ፣ የንብረት ክፍፍልና የስልጣን ሽግግር ጊዜን የተመለከቱ ጉዳዮች ናቸው። ሐሳባቸውን ከሰነዘሩ የምክር ቤት አባላት ውስጥ አንዱ የሆኑት አቶ ሐሳ መሐረሶ የሚከተለውን ብሏል።
አስር አመት እንዲቆይ ታሳቢ ያደረገው መነሻ ምንድነው? ግልጽ መሆናል። ምንድነው ታሳቢ ያደረገው? 10 አመት እዚህ ያስገዳይ ሁኔታዎች ካሉ መብራራት አለባቸው።
በእነዚህ 10 አመታት ውስጥ ከተማውን ማን ያለማታል፣ የሽግግር ጊዜው ረዝማል የሚሉና የሀብት ክፍፍልስ መቼ ይጠናቀቃል የሚሉ ሐሳቦች በጥያቄ መልክ ቀርበዋል። የምክር ቤቱ አባል ወይዘሮ ኢቴነሽ ኤልያስ
ከዚህ ቀደም በነበረው እኮ የአንድ ክልል ርዕሰ ከተማ ሆና ነው ሐዋሳ እየተመራች የቆየችው። ያ ላስቸግር ይችላል። አሁን ግን የሁለት ክልል ርዕሰ ከተማ መሆን በሁለት ክልል የመልማት አክሰስ ይኖራታል ወይ ምንድን ነው የታሰበው?
የክልሉ ምክትል ርዕሰ መስተዳድር አቶ ሪስቱ ይርዳ ማብራሪያ ሲሰጡ የሲዳማ ክልልነትን ጥያቄ ስናስፈጽም የሁላችን ማብሮነትና ተጠቃሚነትን በሚያረጋግጥ መልኩ መሆን ይገባዋልም ብሏል። ተጨማሪ ጊዜ ተሰጥቶ በማስፈጸሚያ የህግ ማዕቀፍ ላይ ሰፊ ውይይት ማድረግ አለብን ተብሎ ከምክር ቤቱ ለተነሳውም ጥያቄ ኃላፊነቱን የወሰደው ብሔራዊ ምርጫ ቦርድ የህግ ማዕቀፍ ተዘጋጅቶ ቶሎ እንዲቀርብለት በመጠየቁና በዚህ ምክንያትም ተጨማሪ ቀን መራዘም ስለሌለበት ከዚህ በላይ መቆየት አንችልም ብሏል። ርዕሰ መስተዳድሩ የተሰጠው የሽግግር ጊዜ ረጅም ነው ተብሎ ለቀረበው ሐሳብና ነባሩ ሲባል ሲገለጽ የነበረው የደቡብ ክልል ማዕከል የት ይሆናል ለሚለው ጥያቄም የሚከተለውን ምላሽ ሰጥተዋል።
የሽግግር ወቅትን በተመለከተ ሁለት ነገሮች ተነስተዋል። አንዱ ለምን ይቆያል ነው፣ ሌላው ደግሞ እንዴት ይቆያል የሚል ይሽ ተነስተዋል። በነገራችን ላይ የመቆየቱ ጉዳይ በነባሩ ክልል ምክክር የምናደርግባቸው ብዙ ጉዳዮች አሉ።
የንብረት ክፍል ጉዳይም በሚቀመጠው ህጋዊ አካሄድ ይፈጸማል ነው ያሉትም።
ከንብረት ጋር በተያያዘ የሚነሳው በክልሉ ባለቤትነት ያሉ ንብረቶች አዋሳ ከተማ ላይ አለ፣ በክልሉ በብዙ ከተሞችም አለ፣ በብዙ አካባቢዎችም አለ። ስለዚህ የክልሉ ንብረት ሲሆኑ ወይም በክልሉ ባለቤትነት ስም ያሉ ስላለን እዚህ ላይ ብዙ መወዛገብ የለብንም። ሳይንስም ስለሆነ ማለት ንብረቱ እንዴት ይለያል፣ እንዴት ይገመታል፣ እንዴት ይሄዳል የሚለው ደግሞ አገራችን ውስጥ ንብረት ስለሚገመትበት ህግና አሰራር ተከትለን ይፈጸማል ብለን ያለው ስለሆነ ለማንም ጉዳት የሚያስከትል ስላልሆነ እዚህም ላይ ብዙ ጉዳይ አድርገን ባንወስደው።
የአዋሳን ከተማ በተመለከተም የሚከተለውን ተናግሯል።
የአዋሳ ከተማን በተመለከተ ጊዜ ጀምሮ የክልልነት ስያሜ ይዞ በሰፈረበት መልክዓ ምድር በህገ መንግስቱ መሰረት የሚቋቋም ሆኖ ከነባሩ ክልል ጋር በጋራ የሚጠቀሙ ይሆናል ተብሎ ቢቀመጥ ሁለቱንም ማኔጅ የሚያደርግ ስለሆነ ብዙ ችግር አይኖረውም ለማለት ነው።
የምክር ቤቱ አባላት ሰፊ ውይይት ካደረጉ በኋላ የሲዳማ ዞን በክልልነት የሚደራጅ ከሆነ የአዋሳ ከተማ ተጠሪነቱ ለሲዳማ ክልል ሆኖ እስከ ሁለት የብሔራዊ ምርጫ ዘመናት የሁለቱም ክልሎች ከተማ እንደሆነና የንብረት ክፍልና የስልጣን ሽግግርም በሚቀጥሉት 10 ዓመታት ውስጥ እንዲፈጸም በምክር ቤቱ ጸድቋል።
ቀረበው የውሳኔ ሐሳብ ወይንም ሞሽን ቁጥር 13/2012 ሆኖ በ55 ተቃውሞ በ23 ድምጽ ታቅቦ በ168 ወይንም በአብላጫ ድምጽ ጸድቋል።
ከዚህ በተጨማሪ ጉባኤው በዛሬው ውሎ የክልሉን የካቢኔ አባላት መልሶ ለማደራጀት ተሻሽሎ ይሆን ከዚህ በፊት 19 የነበረውን የክልሉን ካቢኔ አባላት ቁጥር አዲስ ከተጨመሩት ጋር ወደ 22 ከፍ ተደርጓል። ምክር ቤቱ ያዳዲስ 14 ካቢኔዎችን ሹመት ያጸደቀ ሲሆን ለተከታተናቋል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት። አሁን የፕሮግራም መልእክት አለን።
ተወሰኑ አራት ቀበሌዎች ላይ በተባለው የቤት ቃጠሎ አለ። የቤት ቃጠሎ ግን በተባለው ልክ አይደለም። እንግዲህ እነዚህ ቃጠሎች በሁለቱም ወገን ነው ጉዳቱ የደረሰው።
አማራና ቅማንት አሁንም አልተጣላም፣ ለወደፊትም አይጣላም። በቅማንት ላይ ግን ይህ አይነት ግፍ የሚፈጽሙት ሙሉ የአማራ ክልል ባለስልጣናት እንኳን የማንልበት ደረጃ ነው ያለው።
የአማራ ክልል ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ባንቲሁን መኮንንና የቅማንት ዲሞክራሲያዊ ፓርቲ የህዝብ ግንኙነት ምክትል ኃላፊ አቶ ይርጋ ተሻገርን ድምጽ ነው የማችሁት። ነገ ከሚቀርበው ሰፋ ያለ ፕሮግራም የተቀነጨበ ነው። ተከታተሉን።
ክብራት እየተከታተላችሁ ያላችሁት ወደ ተከታዩ ቅንብራችን እናልፋለን።
አመራሩ የለውጡን ሂደት ተረድቶ መምራት በሚችልበት ሂደት ላይ መወያየቱን የኦሮሚያ ዲሞክራሲያዊ ፓርቲ ጽህፈት ቤት አስታውቋል። ማዕከላዊ ኮሚቴው የፓርቲው ስኬቶችና ደካማ ጎኖች ባላቸው ላይ መወያየቱም ተገልጿል። ሙክታር ጀማል የኦዴፓ ጽህፈት ቤት ኃላፊ አቶ አዲሱ አረጋን አነጋግሯል።
በጣም ነው ማመሰግነው አቶ አዲሱ አረጋ የኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ ይህን ቃለ መጠየቅ ለማድረግ ፈቃደኛ በመሆኑ በአሜሪካን ድምጽ አድማጮች ስም በጣም አመሰግኖታለሁ።
እኔም በጣም አመሰግናለሁ።
አቶ አዲሱ ሰሞኑን የኦዲፒ ማዕከላዊ ጽህፈት ቤት ስብሰባ ላይ ወይ ደግሞ ውይይት ላይ ነው የቆየው። ምን ነበር ድርጅቱ በጥልቀት የተወያየበትና የያዘው አጀንዳ?
ዋና አጀንዳዎቹ አንደኛ ያለፈው ጊዜ የፓርቲና የመንግስት ስራ አፈጻጸምን መገምገም ነው። ከዚህ አኳያ ባለፉት ጊዜያት በተለይ ባለፈው አንድ አመት የነበሩ ዋና ዋና ጥንካሬዎችና ድክመቶች በደንብ ተነክሰው ወጥተው በቀጣይ አቅጣጫዎች ተቀምጠውበታል። በዚህ የግምገማ ወቅትም በተለይ ከኦሮሞና ከኦሮሚያ ህዝብ አኳያ የህዝባችን አንድነት ከጊዜ ወደ ጊዜ እየተጠናከረ እየጎለበተ መምጣቱ፣ መንግስት ፓርቲ ለሚያደርግለት ጥሪ የሚሰጠው ምላሽ እየተሻሻለ የጎለበተ መምጣቱን እንደ አንድ ጥንካሬ ገምግሟል። ሌላው ከዲሞክራሲ ምህዳር መስፋት ጋር ነው። በርካታ በተለያየ ምክንያት እስር የነበሩ የፖለቲካ እስረኞች መፈታታቸው፣ የትጥቅ ትግልን አማራጭ አድርገው ሲንቀሳቀሱ የነበሩ የፖለቲካ ተቋማት ወደ ሀገራቸው ተመልሰው ሰላማዊ ትግልን ለማድረግ እንቅስቃሴ መጀመራቸው፣ ሀሳብን በነጻነት የመግለጽ በነጻነት የመደራጀት መብት መከበሩ፣ ይሄ በጣም እንደ አንድ በጎ ጅምር እንደ ጥንካሬ የታየ ጉዳይ ነው። ዲሞክራሲን በተለይ በሀገራችን ተጠናክሮ ጎልብቶ ተቋማዊ ሆኖ እንዲሄድም ለማድረግ በርካታ ሪፎርሞች የዲሞክራታይዜሽን ሪፎርሞች መጀመራቸው፣ ይህም ተጠናክሮ መቀጠል እንዳለበት እንደ አንድ ጠንካራ አፈጻጸም የታየ ጉዳይ ነው ማለት ነው። ሌላው ከዲፕሎማሲ ማኳያ በተለይ ከአጎራባች ሀገራት ጋር ያለን ግንኙነት በእጅጉ እየተሻሻለ መምጣቱ ያ ደግሞ በተለይ ከኢትዮጵያና ኤርትራ መካከል የነበረው የረጅም ጊዜ ቁርሾ በጠቅላይ ሚኒስትራችን በድርጅታችን ሊቀመንበር ተነሳሽነት ወደ እርቅ መጥቶ መቋጨቱ ከዛም ባለፈ በጅቡቲና በኤርትራ መካከል በደቡብ ሱዳን በሪክ ማቻርና በሳልቫኪር መካከል ከዛም አልፎ በሱዳን በተፈጠረው ቀውስ ሌሎችም በሌሎችም ሀገራት የነበረው ችግር ለመፍታት የፓርቲያችን አመራሮች ያደረጉት እንቅስቃሴ ዓለምም እውቅና የሰጠው ኖቤል የሰላም ሽልማትን እስከ ማምጣት የደረሰ መሆኑ እንደ ጠንካራ ጎን ነው የታየው። ሌላው ፈተናዎች ናቸው። ፈተናዎቹ አንደኛ ከአመራር የአመለካከትና የተግባር አንድነት የሚመነጭ ነው። ከዚህ በመነሳት የለውጡን ጉዞ በሚገባ ተረድቶ ለውጡ የሚጠይቀውን የአመራር ተመስጠት አኳያ ያለው ችግር እንደ አንድ ክፍተት ታይቷል ማለት ነው። ሌላው ከጥልቅ ተሐድሶ ጊዜም ሲነሳ የነበረው ማለት ነው በተለያዩ መንገዶች ሲገለጹ የነበሩ የህዝቡ ከመልካም አስተዳደር ከአገልግሎት አሰጣጥ አኳያ እርካታ የማጣት የመሰረተ ልማት ፕሮጀክቶች የመጓተት ከዚህም ጋር ተያይዘው የሚፈጠሩ ቅሬታዎች እንደ አንድ ፈተና እየታየብና መስተካከል ያለበት ተብሎ መታረም አለበት ተብሎ የተቀመጠ ነው። የኢኮኖሚ መዋቅራዊ ችግሮቹም እንደ አንድ ትልቅ ፈተና ነው የተለየው ማለት ነው። በተለይ የማክሮ ኢኮኖሚ ችግሮቹ በጣም ሰፊ ናቸው። የስራ አጥነቱ ችግር፣ የኑሮ ውድነቱ፣ የሀገራችን የዕዳ ጫና፣ የንግድ ሚዛኑ መዛባት እና ተመሳሳይ ችግሮች አሁን የለውጥ ጉዞ የህዝቡን እርካታ ከማረጋገጥ የህዝቡን መሰረታዊ ጥያቄዎች መልሶ ወደ ተሻለ ህይወትና ኑሮ ከመምራት አኳያ እንደ መሰረታዊ ፈተናዎች የተለዩ ጉዳዮች ናቸው። ከዚህም አልፎ የሰላም ይጥታ የህግ የበላይነትን ከማስከበር አኳያ ያሉ ፈተናዎች የጽንፈኝነት አስተሳሰብ የብሔር ጽንፈኝነት አስተሳሰቦች እየጎለበቱና እየበቀሉ መምጣታቸው እንደ ፈተና ታይቷል። ከዚህም በመነሳት ማዕከላዊ ኮሚቴው በዝርዝር ገምግሞ እነዚህን ፈተናዎች የአመለካከትና የተግባር አንድነት አንጥተን ልናርፋቸው እንችላለን ወይስ እነዚህ ፈተናዎች ወድቀን የታሪክ ተጠያቂ እንሆናለን በሚል በጣም ሰፊ የሆነ ግምገማ ነው የተደረገው። በመጨረሻም እነዚህ ፈተናዎች አሸንፈን በአዲስ ብዕር በአዲስ ገጽ ላይ ታሪክ ጽፈን ማለፍ የሚያስችለን እድል ነው ያለን። ለዚህ ደግሞ ቁርጠኝነታችን ወሳኝ ነው። ህዝባችን ከጎናችን ከቆመ የአስተሳሰብና የተግባር አንድነት ውስጥ ከገባ እነዚህ ለውጦች ማምጣትና አዲስ ታሪክ ማስመዝገብ እንችላለን የሚል ስምምነት ላይ ነው የተደረሰው ማለት ነው። ሌላው የውይይት አጀንዳ የፓርቲ ሪፎርም ነው የነበረው። እንግዲህ ባለፈው ሐዋሳ ላይ በተደረገው 11ኛው የኢህአዴግ ጉባኤ የፓርቲ ሪፎርም አስፈላጊነት ኢህአዴግ የውህደት ጉዳይ አሁን ባለበት የመቀጠል ያለመቀጠሉ ጉዳይ በምሁራን ተጠምቶ ጥናቱ በሚያመጣው ውጤት መሰረት ይወሰን በሚል አቅጣጫ ተቀምጧል። ያንን አቅጣጫ መነሻ በማድረግ ይሄ ጥናት ተጠናቆ ባጠኑት ምሁራን ቀርቧል። የጥናቱ ውጤት የሚያሳየው ሀገራችን ለነበረችበት ቀውስ ለነበረንበት ችግር የኢህአዴግ አወቃቀር በራሱ የፓርቲው አወቃቀር እንደ አወቃቀር የራሱን አስተዋጽኦ እንዳበረከተ አስቀምጧል ማለት ነው። አንደኛ ተለዩ ችግሮች ውስጥ ስንገባ የኢህአዴግ አደረጃጀትና መዋቅር እንደሚታወቀው የአራት ፓርቲዎች ግንባር ነው፣ የአራት ድርጅቶች ግንባር ነው። ሌሎቹን የማያቅፍ መሆኑ እንደ አንድ መሰረታዊ ችግር ነው ማለት ነው። ለምሳሌ አጋር ተብሎ የተለዩ ክልሎች ሶማሌ፣ አፋር፣ ቤኒሻንጉል፣ ጋምቤላ፣ ሀረሪ የኢህአዴግ አባል ድርጅቶች አይደሉም ማለት ነው። አጠቃላይ ኢህአዴግ አሸናፊ ፓርቲ በመሆኑ የነዚህ ክልል ህዝቦች ድምጽ ፍላጎት ነግሌክትድ የሆነበት አካሄድ ነው የነበረው ማለት ነው። ያ ደግሞ ዲሞክራሲያዊነቱን ጥያቄ ውስጥ ያስገባ እንደነበረ በዝርዝር ተገምግሟል ማለት ነው። ሌላኛው ኢህአዴግ ሲመራበት የነበረው የአብዮታዊ ዲሞክራሲ አካሄድ የአብዮታዊ ዲሞክራሲ የሽግግር ፕሮግራም በባህሪው ነገሮችን በመከፋፈል የሚያስቀምጥ ወዳጅ ጠላት ብሎ አሰላለፍን የሚለይ በመሆኑ ምሁራንን ልማታዊ ያልሆነ፣ ባለሀብትን ልማታዊ፣ ኪራይ ሰብሳቢ ወዘተ እያለ በክፍል የሚከፋፍል መሆኑ የሀገሪቷ የመልማት አቅምን የማሰባሰብ እምቅ አቅምን አሰባስባ ሀሳብና አስተሳሰብ ላይ ብቻ ተመስርታ ወደፊት የመስፈንጠርና የመሄድ ጉዞዋን ችግር ውስጥ ከቷል የሚል ነገር ነው የቀረበው። ያ ብቻ ሳይሆን በዚህ አደረጃጀት ኤክሰርሳይዝ ለማድረግ የሞከር ነው የፌዴራሊዝም ስርዓት ራሱ በሚፈለገው መጠን ሁሉንም እኩል አሳትፎ እኩል ተሳትፎና ተጠቃሚነትን ከማረጋገጥ አኳያ ሰፊ ክፍተቶች እንዳሉት ታይቷል ማለት ነው።
አድማጮች፣ ከአቶ አዲሱ አረጋ ጋር ያደረግነው ቃለ ምልልስ አላበቃም። ሰኞ እንመለስበታለን።
በተከታዩ ዝግጅት ወደ ዩናይትድ ስቴትስ እና የኢትዮጵያ እንቅስቃሴ መልሰናል። ሰባት የፖለቲካ ፓርቲዎች ተዋህደው የፈጠሩት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ምክትል ሊቀመንበር አንዱዓለም አራጌ ካለፈው መስከረም መገባደጃ አንስቶ ኢትዮጵያውያን በብዛት በሚኖሩባቸው የዩናይትድ ስቴትስ ከተሞች እየተዘዋወሩ እየተወያዩ ናቸው። ይህንኑ መነሻ በማድረግ ከድርጅቱ የድጋፍ አስተባባሪዎች ጋር በመድረኮቹ ዓላማና ሌሎችም ተያያዥ ርዕሰ ጉዳዮች ላይ ትኩረት ያደረገ ቃለ ምልልስ አሉላ ከበደ ይዟል። ወደዚያው እንለፍ።
አመሰግናለሁ። ከባዱ ሙልቀን በላቸው እባላለሁ። እዚህ ዋሽንግተን ዲሲ አካባቢ ነው የምኖረው። በተለያዩ የኢትዮጵያ ነክ በሆኑ እንቅስቃሴዎች ውስጥ ተሳትፎ ለማድረግ ሞክራለሁ። በአሁኑ ጊዜ ደግሞ የኢዜማን ፓርቲ ለመደገፍ ለማቀፍ የድጋፍ ኮሚቴዎችን ለመመስረት የተቋቋመው ጊዜያዊ አደራጅ ኮሚቴ ውስጥ እንቅስቃሴ አደርጋለሁ።
አመሰግናለሁ አቶ አሉላ። እንዲሁም ቮይስ ኦፍ አሜሪካን ለሰጠን እድል ስሜ ታምራት ወርቋዘኔ ይባላል። ኗሪነቴ በቨርጂኒያ ሲሆን የኢዜማ ዓለም አቀፍ የድጋፍ ማህበር ለማቋቋም የተዘጋጀ ጊዜያዊ አስተባባሪ ኮሚቴ ውስጥ አባል ሆኜ የኢዜማ የድጋፍ ኮሚቴ በዚህ በውጭ ሀገር እንዲመሰረት ጥረት ከሚያደርጉት ሰዎች ውስጥ አንዱ ነኝ።
አመሰግናለሁ ለትውውቁ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ምክትል ሊቀመንበር አቶ አንዱዓለም አራጌ በአሁኑ ሰዓት በዚህ በዩናይት ስቴትስ የተለያዩ ከተሞች በመዘዋወር ላይ ይገኛሉ። እስኪ በቀጥታ የዚህን የጉዟቸውን ዓላማ ባጭሩ ንገሩን። በጠቅላላ ድጋፍ ለማግኘት ከሚለው ባሻገር
አቶ አንዱዓለምም ይሁን ሌሎች የኢዜማ መሪዎች በተለያየ ጊዜ አሜሪካም በአውሮፓም እየተጓዙ በውጭ ሀገር ከሚኖሩ ኢትዮጵያዊ ማህበረሰብ ጋራ ስለ ኢትዮጵያ ወቅታዊ ሁኔታ መወያየት፣ ሁለተኛ ለኢትዮጵያ መጻኢ እድል አስፈላጊው እንቅስቃሴ ምን አይነት ነው የሚለውን ከኢትዮጵያኖች ጋር ለመወያየት፣ እንዲሁም ደግሞ የኢዜማ ፓርቲ ዓላማው ፕሮግራሙ ምን ይመስላል እና በዓለም ላይ የሚኖሩ ኢትዮጵያኖች የፓርቲውን ዓላማ ተገንዝበው የሚችሉትን ድጋፍ ለማድረግ በመቀናጀት በመደራጀት እንቅስቃሴ እንዲያደርጉ ለማሳሰብ፣ በተለይ ደግሞ በውጭ የሚኖሩ ኢትዮጵያኖች ያሏቸውን ሀሳቦች፣ ጥያቄዎች ለመስማት ከፓርቲው ጋር ቅርርብ ለመፍጠር ነው እነዚህ ጉዞዎች የሚደረጉት። ከዚህ በፊት የተለያዩ ሌሎች መሪዎችን መጥተዋል፣ በተለያየ ከተማዎች አድርገዋል። በአሁኑ ወቅት ደግሞ የፓርቲው ምክትል መሩት ሁለተኛ የውጭ ጉዟቸው ነው ወደ አሜሪካ የመጡበት። ዋሽንግተን ዲሲ የመጀመሪያውን ስብሰባ ባለፈው ኦክቶበር 6 ሰፊ ጥሩ መልካም የሆነ ውይይት ያካሄዱት፣ ቀጥሎ ደግሞ በአትላንታ እንደዚሁ በኦክቶበር 13 አካሂደዋል። በአሁኑ ወቅት ደግሞ ወደ ዌስት ኮስት ሄደው በሳንሆዜ ከተማ በፊታችን እሁድ ሶስተኛውን ስብሰባ ከኢትዮጵያኖች ጋር ያደርጋሉ። እንደዚህ ያለ 10 የሚሆኑ ከተሞች ፕሮግራም ተይዞላቸዋል። የከተማው እየዞሩ በስብሰባም እንዲሁም በተለያየ መንገድ ኢትዮጵያኖችን እያገኙ እያወያዩ ነው የሚገኙት።
ብዙውን አቶ ከባዱ ጠቅሶታል። እንደሚታወቀው አቶ አንዱዓለም በኢትዮጵያ ፖለቲካ ትግል ውስጥ ከፍተኛ ሚና ናቸው። እዚህ ውጭ ያለው ማህበረሰብ አቶ አንዱዓለም እስር ቤት በነበሩበት ጊዜ ከፍተኛ ርብርብ ያደርግ ነበረ እንዲፈቱ በመታገል በተለያዩ እንቅስቃሴዎች። ስለዚህ አንዱ ወደ ውጭ የመጡበት ዓላማ ይህንን ማህበረሰቡን እሳቸውን ምድዱን አግኝተው ምስጋናቸውን ለመግለጽ፣ እንዲሁም ማህበረሰቡ የእሳቸውን መፈታትና በአካል እዚህ መጥተው ከሰው ጋር በሚገናኙበት ጊዜ ደስታውንም ለመግለጽ ይህንንም ፋሲሊቴት ለማድረግ ነው እና አንዱ ናቸው ልናሳካ ያሰብነው።
መልካም። ላይ በመርጫችሁ ዘውግን መሰረት ያላደረገ ድርጅት መደገፍ እንደመረጣችሁ ገልጻችኋል። እርሶ በግሎ ለረጅም ዓመታት በዜጎች መብት ድምጾን ያሰማሉ፣ በርካታ እንቅስቃሴዎች ውስጥ በንቃት በመሳተፍ ይታወቃሉ። እርሶም በግሎ ኢዜማን ለምን መረጡ? ይልቁንም ደግሞ በአሁኑ ሰዓት በኢትዮጵያ ውስጥ ያለው የፖለቲካ እንቅስቃሴ ተስፋ ከፈነጠቀ ሁኔታ ውጥረት ወደ ነገሰበት፣ መከፋፈልና ግጭት የበረታበት ነውና በኢዜማ ላይ ጭምር የሚቀርቡ ጠንከር ያሉ ትችቶች ይሰማሉ። እነሱንስ እንዴት ነው የምትመለከቷቸው አቶ ከባዱ?
እሺ፣ አመሰግናለሁ። አጠር አድርጌ ለመመለስ ሞክራለሁ። በግሌ የማምነው እንደ አንድ ሰብአዊ፣ አንድ ኢትዮጵያዊ፣ በተለይ የእያንዳንዱ ኢትዮጵያዊ መብት እድልና ደህንነታቸው ተጠብቆ ኖሩበት ስርዓት ኢትዮጵያ ውስጥ መመስረት አስፈላጊ ነው። ይህንን ለማምጣት እዚህ ጊዜ በፊት ከነበሩት ሁኔታዎች የተሻለ እድል አሁን መጥቷል ብያምናለሁ። ኢትዮጵያ ውስጥ ያ እድል ብቻውን አይደለም የመጣው፣ አደጋ ወይም ከሪስክ ጋርም ጨምሮ ነው የመጣው። ይህንን ወቅት ተጠንቅቀን የሚበጀውን ነገር በጋራ ተወያይተን ካላደረግነው ከዚህ በፊት እንደከሸፉት ካንዴም ለሶስት ጊዜ እንደከሸፉት አይነት ሙከራዎች ውስጥ ምን ተመልሰን ገባና አገሪቷ አሁንም ተመልሳ ችግር ውስጥ ወድቃለች የሚል ጭንቀት አለኝ። ይሄን ነው አሁን ያለው ሁኔታ ይሄ ስለሆነ እያንዳንዱ ኢትዮጵያዊ አስቦ አወጥኖ ለራሱም ለወደፊትም ለልጆቹ የሚበጀውን ነገር መምረጥና ማካሄድ ይኖርበታል። አሁን ነው ትልቁን ስራ ጥንቃቄ የሚጠይቀውን ስራ የሚያስፈልገው አሁን ነው ብያምናለሁ። ከዛ አኳያ ነው እኔም በግሌ የምችለውን ያህል ለመርዳት በራሴ ቃል መገባውና የምሞክረው ለዛ ነው። ከዚህ አልፎ ደግሞ እንደሚታወቀው ኢትዮጵያ አሁን ሁለት ትክክል የሚታዩ በግልጽ የሚታዩ አካሄዶች ነው ኢትዮጵያ ውስጥ ያለው ተፈጥሮ የሚገኙት። አንደኛው ዘውጎ እንዲሄድ ላይ ያተኮረ ልዩነትን የሚያጎላ መጨረሻው ሄዶ ሄዶ መለያየትን ወይም ጦርነትን ወይም ሰላም ማጣትን የሚያስከትል አይነት የፖለቲካ እንቅስቃሴ በተለያዩ ኃይሎች ሲካሄድ እናያለን። በሌላ በኩል ደግሞ አብዛኛው ኢትዮጵያዊ ከየትኛውም አገሪቷ ክፍል ውስጥ ደግሞ ሰላም ወዳድ የሆነ አብሮ መኖር ላይ እምነት የሚያሳድረው ህዝብ ደግሞ ተስፋ የሚያደርገው ይሄ አይነት አካሄድ የዚህ አይነት አካሄድ የሚቆምበትንና ወደ አንድነት የሚመጣበትን እያንዳንዱ ሰው በሰውነቱ የሚታይበትን እና የትኛውም ሀገር አገሪቷ ክልል ውስጥ እንደ ልቡ ተንቀሳቅሶ መብቱ ተከብሮ የሚኖርበትን አይነት ስርዓት ለማምጣት ፍላጎት እንዳለው ነው የሚታየው። እነዚህ ናቸው ሁለቱና እነዚህ ሁኔታዎች ተመርክዞ ታይቶ እያንዳንዱ ሰው የሚያደርገው እንቅስቃሴ መጪው በተለይ አሁን ፊታችን እስከ ምርጫው ድረስ ያሉት ጊዜያት በጣም ክሪቲካል የሆነ ጊዜ ስለሆነ የሚቻለውን ያህል እንቅስቃሴ ማድረግ የሚገባው አሁን ነው እና ለዚህ ደግሞ እንቅስቃሴ ራሱን ግልጽ ጽሩ አይነት ፖለቲካ ፕሮግራም ላይ ተመስርቶ በመላው ኢትዮጵያ ያሉት የምርጫ ቀጠናዎች በሙሉ መቋቋም እየተዘጋጀ ያለው እየሞከረ ያለው ፓርቲ ኢዜማ ስለሆነ ያንን ብንደግፍ የፓርቲውን አላማ ብንደግፍ የፓርቲውን እንቅስቃሴ ብንደግፍ አላማችንን ማሳካት እንችላለን ብዬ አስባለሁ።
መልካም። በአቶ ከባዱ የጀመርኩትን ጥያቄ ወደ አንድ ነጥብ በሚያመራ ለአቶ ታምራት ልወርውር። አሁን ቀደም ብለን እንደገለጽ ነው ከፍተኛ ውጥረት የነገሰበት ሁኔታ መከፋፈል የሚታይበት የፖለቲካ እንቅስቃሴ ውስጥ ኢዜማን የጠቅላይ ሚኒስትር አብይ አህመድ ደጋፊ የሆነ የፖለቲካ ፓርቲ አድርገው የሚቀርቡ ትችቶች አሉ። መነሳት ያለባቸውን አንዳንድ ጥያቄ አያነሳም እስከሚል ይሄዳሉ። በርካታ ዝርዝሮች ውስጥ ባንገባ መጀመሪያ በሚቀርቡት ትችቶች ላይ ምንድነው የእናንተ አቋም? ሁለተኛ እንደ ደጋፊስ በአገራችሁ የተሻለ ሁኔታ እንዲፈጠር እንደሚፈልግ ዜጋ ምንድነው ድርሻችሁ? ገና ጅምር ማስተባበር መጀመራችሁን እረዳለሁ። በሐሳብ ደረጃ
ክብራትና ክብራን አድማጮች ይህ ውይይት አልተጠናቀቀም፣ ይቀጥላል። ዝግጅታችን ለምሽቱ በዚህ ተጠናቋል።
አድማጮች በመላ ባልደረቦቻችን ስም የምንሰናበተው ትዝታ በላቸውና
እኔም ሰለሞን አባተንን አብራችሁን ስለቆያችሁ እናመሰግናለን።
ደህና ደሩ። ትግርኛ ይቀጥላል። ሬዲዮ ድምጽ አሜሪካ በ19 ሰዓት 22 25 ሜትር ባንድ ከመሆን በናይል ሳት አት ፌስቡክን ዩቲዩብ